በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 5 2016 ዓ.ም ምረት ዝግጅታችን ጀመረ። በድንገተኛ ጣይ ተኩስ ልውውጥ የቤር ግጭት እንዳያገረሽ ነዋሪዎች ሰግተዋል። ከጣሚ በላይ በቀለ ያለበት ሳይታወቅና ያለ ፍርድ ለወራት እንደታሰረ ጠበቃው ተናገሩ። በምሽቱ ታደምጧቸው ዘገባዎቻችን ናቸው።
እንደምናቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን።
ኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለውም።
ምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመሪያ ያለብን። እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢ ምን እንዳይደርስ ለማከላከል ስለሚያስችላል ማለት ነው።
ለዛሬ ሰፋ ያለውን ክፍል ከሚይዘው የኢትዮጵያ የሰላም መንገዶች ክፍል 2 የተቀነጨበው እናደመጣችሁት ከመጽሔት ዝግጅታችን በኋላ ይቀርባል። ሰላም ጤና ይስጥልና አድማጮቻችንና ተመልካቾቻችን እንደምን አመሻችሁ። ምሽቱን ሳስተናግዳችሁ የማመሸው አስማማየ ነው ነኝ። ለዓለም ዜናዎቹ አላ ከበደ አውሮኛለ። ብራና ኃይሉ ስርጭቱን ከስቱዲዮ ታቀናብርናለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራችሁን ትቆዩ ጋብዛለሁ። አሁን ለሰዓቱ ዋና ዋና ዜናዎች አሉ ላይ ተጠቃቸዋል።
ሰላም ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የዩናይትድ ስቴትስ የተራድኦና የልማት ፕሮግራም የኢትዮጵያ ተልእኮ ዲሬክተር በጋምቤላ ያለውን የስደተኞች እርዳታ የምግብ እደላ አጀማመር ለማየት ወደ ስፍራው መጓዛቸው፣ እስራኤል የጋዛ ወታደራዊ ዘመቻ ዛሬም ተባብሶ መቀጠሉና ሃንጋሪ በዩክሬን የታቀደውን የአውሮፓ ህብረት የገንዘብ እርዳታ ማገዷን የተመለከቱ ርዕሶች ይገኙበታል። ወደ ዝርዝሩ እንዘልቃለን። የዩኤስአይዲ የኢትዮጵያ ተልእኮ ዲሬክተር ወደ ጋምቤላ አቀኑ። የዩናይትድ ስቴትሱ ዓለም አቀፍ የልማትና ተራድኦ ድርጅት የኢትዮጵያ ተልእኮ ዲሬክተር ስካት ሆክላንደር ወደ ጋምቤላ የተጓዙት በክልሉ ያለውን የስደተኞች እርዳታ ምግብ እደላ አጀማመርና ድርጅታቸው ወባ ወረርሽኝን ለመዋጋት በአካባቢው የሚያካሄዳቸውን ፕሮጀክቶች ይዞታ ለማየት መሆኑን ድርጅታቸው ያወጣ መግለጫ አመልክቷል። የንጉልና ፑጊንዶ የስደተኛ መጠለያ ጣቢያዎችን የጎበኙት የዩኤስአይዲው ዲሬክተር ድርጅታቸው አጋር በሆነው ወርልድ ቪዥን የተዘጋጀውን የህይወት አድን አስቸኳይ የምግብ እደላ ተዘዋውረው መመልከታቸውን ዘገባው ጠቁመዋል። ዳይሬክተሩ በተጨማሪም የጣት አሻራዎችን አጠቃቀምን፣ የምግብ ከረጢቶች ላይ የሚቀመጡ የዲጂታል መለያዎችን ጨምሮ የምግብ እርዳታውን ለተረጂዎች በትክክል መድረሱን ለማረጋገጥ የሚረዱ በስደተኞች የምግብ እርዳታ ስርጭት ዙሪያ በቅርቡ የተተገበሩ ማሻሻያዎችን ተመልክተዋል። የእስራኤል የጋዛ ወታደራዊ ዘመቻ ዛሬም ተባብሶ ቀጥሏል። የእስራኤል መከላከያ ሰራዊት የሁለት ወታደሮቹንና አንድ በመስከረም 26ቱ የሐማስ ጥቃት ወቅት ታግቶ የተወሰደ ሲቪል አስከሬን ማግኘቱን አስታውቋል። ዩናይትድ ስቴትስ በእስራኤል አጠቃላይ የጦር እቅድ ላይ ጫና እያደረገች ባለችበት ጋዛ ውስጥ በሁለቱ ወገኖች እስራኤልና ሐማስ መካከል እየተካሄደ ያለው ውጊያ ዛሬም ቀጥሎ ውሏል። በሌላ ዜና አንድ የሄግ ፍርድ ቤት ኔዘርላንድስ የጦር ጀቶች መለዋወጫዎችን ለእስራኤል ለመስጠት ያዘችው እቅድ ይሁንታ ሰጥቶታል። የሰብአዊ መብት ተሟጋች ቡድኖች የኤፍ 35 የጦር አውሮፕላኖች መለዋወጫዎች እስራኤል ከሐማስ ጋር እያካሄደች ባለችው ጦርነት ዓለም አቀፍ ድንጋጌዎችን በጣሰ መንገድ ጥቅም ላይ እየዋሉ ነው በሚል እቅዱ እንዲሰረዝ ያቀረቡትን ክስ ተከትሎ ነበር ጉዳዩ ወደ ችሎት ያመራው። ይህ በእንዲህ እንዳለ ዋሽንግተን በበኩሏ እስራኤል ሐማስን ለማጥፋት የያዘችውን ጥረት አካባቢውን ለረጅም ጊዜ እንድትይዝ ወደሚያደርግ አቅጣጫ ማምራት የለበትም ትላለች። ዩናይትድ ስቴትስና አውሮፓ ህብረት ሐማስን በአሸባሪ ቡድንነት ይወነጅሉታል። በሌላ ተያያዥ ዜና የዩናይት ስቴትሱ ብሔራዊ የደህንነት ጉዳዮች አማካሪ ጄክ ሱሊቫን ዛሬ አርብ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከመከላከያ ሚኒስትሩ ዮአቭ ጋላንት ጋር ከተገናኙ በኋላ በሰጡት አስተያየት እስራኤል ጋዛን መልሳ ለረዥም ጊዜ የምትይዝበት ሁኔታ አገራቸው ትክክልም ጠቃሚም አይደለም ብላ እንደምታምን ተናግረዋል። እስራኤል ከመታከደው ወታደራዊ ጥቃት እንድትታቀብ የሚጠይቀው ዓለም አቀፍ ጥሪ ያያየለ በመጣበት እስራኤል በጋዛ የጀመረችው ወታደራዊ ዘመቻ አጠናክራ መቀጠሏ ግን ተመልክቷል። በተያያዘ በጋዛ ሸጃያ ወረዳ የነበረ የሐማስ ወታደራዊ ማዝዣና የቁጥጥር ማዕከል ማውደሙን የእስራኤል ጦር ዛሬ አስታውቋል። በካን ዩኒስም በሐማስ መሰረተ ልማቶች ላይ የተነጣጠረ ያለውን ጥቃት መፈጸሙን የገለጠው ይበንዲ እንዳለ ካለፈው ህዳር 23 2016 አንስቶ በ10 ሺዎች የሚቆጠሩ ቤት አልባ የጋዛ ነዋሪዎች እጅግ በተጨናነቀና ንጽህና በጎደለው ሁኔታ ራፋ ውስጥ እንደሚገኙ በዛሬው ለት ያመለከተው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽፈት ቤት ኦቻ ይህም ለበሽታዎች መዛመት አመቺ ሁኔታ ሊፈጥር ይችላል የሚል ስጋት እንዳሳደረበት ገልጧል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰዓቱን የዓለም ዜና ነው። ሃንጋሪ ለዩክሬን ለታቀደው የአውሮፓ ህብረት የገንዘብ እርዳታ እገዳ አደረገች። እርዳታው ለዩክሬን እንዳይሰጥ ዛሬ አርብ ድምጽን በድምጽ የመሻር ስልጣናቸውን ተጠቅመው ያገዱት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ናቸው። የአውሮፓ ምክር ቤት ፕሬዚዳንት ቻርልስ ሚሼል ግን ከ27ቱ የህብረቱ አባል አገራት ውስጥ 26ቱ የ54 ቢሊዮን ዶላር ድጋፉ ዩክሬን በሩሲያ የተቃጣባትን ወረራ ለመቋቋም በእጅጉ እንደሚያስፈልጋት እንዲሰጣትን መፍቀዳቸውን አስታውቀዋል። ስዊድን በበኩሏ እርዳታውን አስመልክቶ በተለመደው አሰራሯ አገሪቱን ብሔራዊ ሸንጎ ማማከር እንዳለባት የአህጉራዊ ምክር ቤት ፕሬዚዳንት ጠቁመዋል። በሌላ በኩል አህጉራዊ ህብረት በጦርነት የተጠመደችውን ዩክሬንን በአባልነት የመቀበል ጉዳይ ላይ ንግግር እንዲጀመር ትላንት ሐሙስ ከስምምነት ላይ ደርሷል። የዴንማርኩ የሽብር ጥቃት ምርመራ ጀርመን ላይ ከተፈጸመ ሌላ አስር ጋር ተገጣጠመ። በዴንማርክ በሽብር ጥቃት የተጠረጠሩ ሁለት ሰዎች በቁጥጥር ስር እንደዋለና ተጨማሪ አራት ግለሰቦችን እየፈለገ እንደሆነ የአገሪቱ አቃቤ ሕግ አስታውቋል። የዴንማርኩ ክስ የኔዘርላንድስ ላይ ከተፈጸመ የአንድ ተጠርጣሪ እስራትና በጀርመን ውስጥ ከታሰሩ በርካታ ሐማስ ተጠርጣሪ አባላት እስር ጋር ተገጣጥሟል። ይሁንና የዴንማርኩ እስር ከሐማስ ጋር ቁርኝነት ይኖረው እንደሆን ኮፐንሃገን እስካሁን ያለችው የለም። ጀርመን በበኩሏ ሶስቱ ታሳሪዎች በአውሮፓ በሚገኙ የአይሁዳን ተቃዋሚያት ላይ ጥቃት ለማድረስ ሲዘጋጁ ተጠርጥረው የተያዙ ናቸው ብላለች። በተያያዘ በኔዘርላንድስ አንድ ሰው በቁጥጥር ስር እንደዋለ የዴንማርክ ባለስልጣናት ቢናገሩም በጀርመን በተያያዙ የሽብር ጥቃት ተጠርጣሪ ሐማስ አባላት ላይ ከሚደረገው ምርመራ ጋር ግንኙነት ይኑረው አይኑረው እስካሁን የተገለጸ ነገር የለም። በኢራን በአንድ የፖሊስ ጣቢያ ላይ በተፈጸመ ጥቃት ታጣቂዎች 11 ሰዎችን ገድለው 8 ሰዎችን ማቁሰላቸውን መንግስታዊው የዜና አገልግሎት ዘገበ። የኢራን መንግስት ቴሌቪዥን እንደዘገበው የተገንጣይ ቡድን አባላት ናቸው ተብለው የሚጠረጠሩ ታጣቂዎች ቡድን ደቡብ ምስራቅ ኢራን ውስጥ በአንድ የፖሊስ ጣቢያ ላይ ሌሊቱን ባደረሱት ጥቃት ነው 11 ሰዎችን ገድለው በርካቶችን ያቆሰሉት። የሲስታንና የባልቺስታን ግዛት ምክትል አስተዳዳሪ ሲናገሩ ከቴህራን በስተደቡብ ምዕራብ 875 ማይሎች ርቀት ላይ በምትገኘው ራስክ በተፈጸመው በዚህ ጥቃት ከፍተኛ የፖሊስ መኮንኖችና ወታደሮችም ተገለዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደ ለዓለም ዜናዎች በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 5 2016 ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በምስልና ድምፅ ቅንብር ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አባየው ገበያው አብረናሉ። ፕሮግራሙን ከስቱዲዮ በማቀናበር ብራናይሉ አብራናለች። የማስተናግዳችሁ አስማማየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በአማራ ክልል ሰሜን ሸዋ ዞን ሰሞኑን ተቀስቅሶ በነበረ የጸጥታ ችግር የሰላማዊ ሰዎች ሕይወት እንዳለፈና ብዙዎች ተፈናቅለው እንደነበረ የከተማዋ ነዋሪዎች ገለጹ። የአጣዬ ከተማ አስተዳደር ደግሞ ንጹሐን ሰዎች እንደተገደሉና እንደተፈናቀሉ ገልጾ ቁጥሩ ግን ምርመራ ከተደረገ በኋላ ይፋ እንደሚሆን ጠቁሟል። መስፍን አራጊ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
አማራ ክልል ሰሜን ሸዋ ዞን ባጣዬና አከባቢዋ ባለፈው ህዳር 30 ቀንና ታህሳስ 1 ቀን 2016 ዓ.ም በመከላከያ ኃይልና በፋኖ ታጣቂዎች መካከል የተኩስ ልውውጥ ተቀስቅሶ እንደነበር ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ በመንግስት ስራ ላይ እንደሚተዳደሩ ያስታወቁ የከተማዋ ነዋሪ ተናግረዋል።
ሁለት አመሽ ላይ ወደ 11 ሰዓት ተኩል አካባቢ ጀምሮ ከከተማው ወጣ ያለ ቦታ ሙሉ የሚባል አካባቢ ጋር የነበረ ውጊያ ወደ ከተማ ተጠግቶ እየመሸ ሲሄድ 12 ሰዓት አካባቢ ሙሉ በሙሉ ከተማ ውስጥ ገብቶ ተኩስ ነበረ እና ከዛ በኋላ ታጣቂ ቡድኑ ተመልሶ ከከተማ የወጣ ሲሆን ከብሔረሰብ ዞን ራሳችንን ለመከላከል በሚል እንደገና ሌላ ተኩስ ወደ ከተማ መጠጠስ ጀምረዋል። ተጠግተው ነበረ። ከዛ እንደገና መከላከያ ሰራዊት ሁለቱ በኩል ሌላ የብሔረሰብ እንዳይቀሰቀስ ለማረጋጋት ስራ እየሰራ ነበረ። በጣም ከፍተኛ የሆነ ተኩስ ነበረ። ሰው ሙሉ በሙሉ አዳሩም ሲጓዝ ነው ያደረው። ህጻናት፣ ሴቶች፣ አረጋውያን፣ አቅመ ደካሞች በመንገላቱ ነው ያደሩት። ደግሞ ይህ ተደጋጋሚ ነገር ስለሆነ በጣም ያልተገባ መንገላታት ውስጥ እየገባ ነው።
በተመሳሳይ ምክንያት ስማቸውን መግለጽ ያልፈለጉ ሌላ የከተማዋ ነዋሪ ደግሞ አካባቢው ከኦሮሞ ብሔረሰብ ዞን ጋራ አጎራባች በመሆኑ የሁለቱ ኃይሎች የተኩስ ልውውጥ ለሌላ የብሔር ግጭት ምክንያት ሊሆን ይችላል በሚል ስጋት በሽሽት ላይ የነበሩ የከተማዋ ነዋሪዎች በጥይት ተመተው ሕይወታቸው እንዳለፈ አመልክተዋል።
አንድ አብዱራህማን የሚሉት ባለባጃጅ ነበር። በሱ ሲሄዱ ጠዋት ላይ ሶስቱ መቷቸው፣ ልጁም ሳይዞ ሸሸ። በቃ ሶስት ሰዎች ሞቱ።
የሟቾቹን ቁጥር ከአጣዬ የመጀመሪያ ደረጃ ሆስፒታል ለማረጋገጥ ወደ ተሰጠን የሆስፒታሉ ሜዲካል ዲሬክተር ስልክ ብንደውልም ሊመለስልን አልቻለም። የአጣዬ ከተማ ዋና ከንቲባ አሳልፍ ደርቤ በሰሞኑ የከተማ የጸጥታ ችግር የሞትና የመፈናቀል አደጋዎች እንደነበሩ ጠቁመዋል።
በከተማችን ላይ የጸጥታ ችግር ተፈጥሯል ሰሞኑን። በዚህም የከተማችን ማህበረሰብ ለመፈናቀል ተዳርጓል። በመፈናቀል ላይ ያሉ ህይወታቸውን ያጡ ንጹሐን ዜጎች አሉ። በእነዚህ ትልቅ ሀዘን የተሰማል። ነገር ግን የባሰ ጉዳት እንዳያመጣ ከብሔረሰብ ዞኑ ጋር እና ከፌዴራል የጸጥታ መዋቅር ጋር በጋራ በሰራ ነው የከተማችን ማህበረሰብ ጋር እና ከብሔረሰቡ ዞኑ ጋር ማህበረሰብ ሰላም ከሚፈልጉ ሰዎች ጋር በሰራ ነው ስራ። አሁን ላይ ከተማችን ላይ አንጻራዊ ሰላም አለ። ተፈናቅለው በተወሰነ መልኩ እየገባ ነው።
የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ባጣየው የተኩስ ልውውጥ በአጎራባች የኦሮሞ ብሔረሰብ ቀበሌዎች ላይ ስጋት ፈጥሮ እንደነበረና ከሰሜን ሸዋና ከኦሮሞ ብሔረሰብ ዞን የተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶችና አመራሮች ጋር በተደረገ ምክክር ችግሩ ሳይባባስ መቆጣጠር እንደተቻለ አስታውቀዋል።
እንደዚህ አይነት ሁኔታ በሚፈጠርበት ወቅት አንደኛ አጣዬ የኦሮሞም የአማራውም አካባቢ የሚኖርበት ነው። ዙሪያውም በርከት ያሉ በኦሮሞ አስተዳደር ስር ያሉ ቀበሌዎች ወደ 5-6 ቀበሌዎች የሚባሉ አሉ። እነሱ ውስጥ ከፍተኛ ስጋት ሊከሰት ይሆናል የሚል የተለያዩ አሉባልታዎች ስለነበሩ ፈጥሮ ነበረ። የከፋ ጉዳት በኛ በኩል የደረሰ የለም። የመከላከያን በአካባቢ ስላለ ከሀገር ሽማግሌዎች፣ ሃይማኖት አባቶች፣ አባገዳዎች በወረዳና ቀበሌ አመራሮች ከቅርብ የሰሜን ሸዋ አመራሮችን የዞንና ከተሞች የወረዳ መንጋቤ ተነጋገር ነው። ጉዳዩ ከቁጥጥር ውጭ ሳይወጣ እኛም በአካባቢ ተገኝተን ማህበረሰቡን የማረጋጋት ይተግባባል።
ዛሬና ትላንት የአጣዬ ከተማና አካባቢዋ አንጻራዊ ሰላምን ቢያስተናግዱም የተኩስ ልውውጡ በድንገት ስለሚቀሰቀስ ነዋሪው ሙሉ በሙሉ ከስጋት ነጻ እንዳልወጣ አስተያየት ሰጪዎቹ አስታውቀዋል። የክልሉ መንግስት በየትኛውም ኢመደበኛ አደረጃጀትና የትጥቅ ትግል ውስጥ በመንቀሳቀስ ላይ ለሚገኙ በማለት ባወጣው መግለጫ በመጪዎቹ 7 ቀናት ውስጥ ባሉበት አካባቢ ተለይተው በተዘጋጁ የመሰብሰቢያ ስፍራዎች በመሄድ ወደ ሰላማዊ ህይወት እንዲመለሱ ያስቀመጠው ጊዜ ገደብ ዛሬ 3ኛ ቀን ሆኖታል። ይሁን እንጂ በክልሉ ላለፉት 4 ወራት የዘለቀው የጸጥታ ችግር ለበርካቶች ሞት፣ የአካል ጉዳትና መፈናቀል ምክንያት መሆኑን እንደቀጠለ ነው። በመስፍን አራጌ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
አድማጮቻችን ስትከታተሉት የነበረው የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔታችን ይቀጥላል። ገጣሚ በላይ በቀለ ወያ ለአራት ወራት ያህል ለፍርድ ሳይቀርብ በእስር እንደቆየ ጠበቃው አስታወቁ። የታሰረበት ቦታም ለረጅም ጊዜ ሳይታወቅ እንደቆየ የተናገሩ ጠበቃው አቶ ብሩክ ደረጀ በአሁኑ ወቅት በባህር ዳር ከተማ እንደሚገኝም ጠቁመዋል። ይህ በእንዲህ እንዳለ ከታላቁ ሩጫ ጋር በተገናኘ ተይዘው በአንድ እስር ቤት ውስጥ ያሉ ወጣቶች ቁጥር 24 መድረሱና እስካሁን ፍርድ ቤት እንዳልቀረቡ ጠበቃና የሕግ አማካሪ ሰለሞን ገዛኝ ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ ተጨማሪ አለው።
በልዩ ልዩ የብዙሃን መድረኮችና የማህበራዊ ትስስር ገጾች ፖለቲካዊና ማህበራዊ ይዘት ያላቸውን ግጥሞች በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ በቁጥጥር ስር ከዋለበት ካለፈው ዓመት ነሐሴ 10 ቀን 2015 ዓ.ም ጀምሮ ለረጅም ጊዜ ያለበት ሳይታወቅ ተሰውሮ እንደቆየ ለአሜሪካ ድምጽ የገለጹት ጠበቃና የሕግ አማካሪ ብሩክ ደረጀ በአሁን ወቅት ባህር ዳር ከተማ ታስሮ እንደሚገኝ ተናግረዋል። ገጣሚው እስካሁን ፍርድ ቤት እንዳልቀረበ ማመልክተዋል።
በወቅቱ አዲስ አበባ ያሉ የጸጥታ መዋቅሮችን ቼክ ለማድረግ ሞክረን ነበር። ቼክ ተደርጎ ልናገኘው አልቻልንም። በህይወት መኖሩን ባህር ዳር እንዳለ ያወቅነው አሁን ቅርብ ጊዜ ነው። ምናልባት አንድ ወር እንደዚህ ቢሆነው ነው። በወሬ በወሬን የሰማነው አብረውት ከታሰሩ ሰዎች ከቤተሰብ እንደዚህ ወባ ታሞ ነበር፣ ክሪቲካል ያሞት ነበር። የኩላሊት ጠጠር እንደዚህ አይነት ችግሮችም እንዳሉት ከቤተሰቦቹ ሰምቻለሁ። ስቲል ቤተሰብም ጠበቃም አያገኘውም ተብሎ እኔም አላገኘሁትም፣ ቤተሰቦቹም ሊያገኙት አልቻሉም። እስካሁን ፍርድ ቤት አልቀረበም።
ከገጣሚ በላይ ቤተሰቦች ጋር ሆነው አያያዙን የሚቃወምና የተፋጠነ ፍትህን የሚጠይቅ የአቤቱታ ደብዳቤ በዛሬው ዕለት ለፍትህ ሚኒስቴር እንዳስገቡም ጠበቃ ብሩክ አመልክተዋል።
ወንጀል ካለበት ፎርማሊ ምርመራ ተደርጎ ክስ እንዲመሰረትና ፍርድ ቤት የዳኝነት አካል ጋር እንዲቀርብ እስከዛ ድረስ ቤተሰቦቹን በነጻነት እንዲያገኝና ጠበቃውንም እንዲያገኝ ወደ አዲስ አበባ ትራንስፈር እንዲደረግ እና በዚህ መልኩ የፍትህ ሂደቱ እንዲታይ። ምክንያቱም አራት ወር ሆኖታል ከታሰረ፣ ኦልሞስት አራት ወር። ይሄ ልጅ እንግዲህ አራት ወር ሙሉ ጥፋት ካጠፋ ክስ ተመስርቶ እስካሁን ድረስ ፍርድ ቤት ፍትህ ማግኘት ነበረበት ወይ ደግሞ በነጻ መለቀቅ ነበረበት። ሁለቱም እየሆነ አይደለም።
ለፍትህ ሚኒስቴር የገባውና የአሜሪካ ድምጽ የተመለከተው የአቤቱታ ደብዳቤ በላይ የተፋጠነ ፍትህ እንዲያገኝ አሊያም በነጻ እንዲለቀቅ ያመለክታል። ቤተሰቦቹንና ጠበቃውንም ለማግኘት እንዲችልና ሕክምናም እንዲደረግለት ይጠይቃል። በጉዳዩ ላይ ከፍትህ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ይህ በእንዲህ እንዳለ 23ኛው ዙር ታላቁ ሩጫ በኢትዮጵያ በተካሄደበት ውድድር ላይ ከተሰማው ተቃውሞ ጋር በተገናኘ ከሁነቱ ማግስት ዳር 10 ቀን ጀምሮ በቁጥጥር ስር ውለው በአዲስ አበባ 3ኛ ፖሊስ ጣቢያ የሚገኙ ታሳሪዎች ቁጥር 24 እንደደረሰና እስካሁን ፍርድ ቤት እንዳልቀረቡ ጠበቃና የሕግ አማካሪ ሰለሞን ገዛኸኝ ለአሜሪካ ድምጽ አስታውቀዋል።
እንግዲህ ወር ቢሆናቸው ነው ከተያዙ፣ እስካሁን ፍርድ ቤትም አልቀረቡም። በዛሬው ዕለትም ሁለቱን አላዛር እና ቶማስን አግኝቻቸዋለሁ። ምንም ነገር አልተባለም እስካሁን፣ ቆዩ ብለውናል። እስቲ እንግዲህ የሚቀጥለው ሳምንት ተስፋ አለን ይለቁናል ብለን ብለው አሉኝ። ያው አሁን የወጣሁት ከዛ
ከታሳሪ የቤተሰብ አባላት መካከል በማህበራዊ የቪዲዮ መገናኛ አውታሮች አዝናኝ ቪዲዮዎችን በማጋራት የሚታወቀው የአላዛር ታላቅ ወንድም ጆርጅ ወልደማርያም አስተያየቱን ሰጥቶናል።
ማዕከላዊ ነው ያሉት አሁንም፣ ወይም 3ኛ ፖሊስ ጣቢያ የሚባለው። እስካሁን ድረስ ምንም አዲስ ነገር የለም። ያው ፍርድ ቤትም አልቀረቡም። ማንን ማናገርም እንዳለብን አላወቅንም እስካሁን። ኃላፊዎቹን ማግኘት አልቻልንም። በተደጋጋሚ ስንሄድ ስብሰባ ላይ ናቸው ነው የሚባለው። ወይ ጥፋተኛ ናቸው ተብሎ የሆነ ነገር አላየን፣ ወይ ነጻ ናቸው ተብሎ አልተለቀቁና አሁን በመሀል በጣም ተጨንቀናል። በጣም በቃ
በታሳሪዎቹ ጉዳይ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን አስተያየት ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። ሆኖም ኢሰመኮ ቀደም ሲል ባወጣው መግለጫ ከአስቸኳይ አዋጅ ጋር በተገናኘ በቁጥጥር ስር የሚውሉ ሰዎች ምንም እንኳን እንደ ወትሮው በ48 ሰዓት ውስጥ ፍርድ ቤት ባይቀርቡም የተፋጠነ ፍትህ የማግኘት መብታቸው እንዲጠበቅ አሳስቦ ነበር። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን፣ ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የአርብ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱ የመጀመሪያ አጋማሽ አጠናቅናል። የሁለተኛው አጋማሽ ኢትዮጵያ የሰላም መንገዶች ክፍል ሁለት የተሳታፊዎችና ጥያቄና የተወያዮች ምላሽ ዝግጅታችን ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ የአንድ ሰዓት ተኩል ልዩ የቴሌቪዥን ውይይት አዘጋጅቷል። ውይይቱ በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸምን በምን ደረጃ ላይ ይገኛል፣ ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻር ምን ውጤት አመጣ የሚሉትና ሌሎችም ጥያቄዎች ያነሳል። በዋሽንግተን ዲሲ በሚገኘው ስቱዲዮ በተካሄደው በዚህ ውይይት የተለያዩ ሀሳቦች ያሏቸው ትውልደ ኢትዮጵያውያን ተገኝተው ሀሳባቸውን አንሸራሽረዋል። በትላንትናው ምሽት የዚህ ውይይት የመጀመሪያ ምዕራፍ ተመልክታችሁ ነበር። ዛሬ የተሳታፊዎች ጥያቄና የተወያዮች ምላሽ የያዘው ክፍል ይቀርባል። ውይይቱን የመራችው ስመኝሽ የቆየ ናት።
የአሜሪካ ድምጽ ለሁለተኛ ጊዜ ያሰናዳው ኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ስምምነት ወዲህ የተሰኘው ውይይታችን ነው። ከአንድ አመት በፊት በኢትዮጵያ መንግስትና በህወሓት መካከል የተፈረመው የሰላም ስምምነት ከዘላቂ ሰላም፣ ከተጠያቂነት፣ ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ምን ውጤት አመጣ የሚሉትን ጥያቄዎች የሚዳስስ ልዩ ውይይት ነው። ዋሽንግተን ዲሲ የሚገኘው ስቱዲዮአችን ውስጥ አቶ ጌታቸው ተማረ፣ ማዓዛ መሐመድ፣ ዶክተር ሄኖክ ጋቢሳ ተገኝተዋል። በስካይፕ መስመራችን ላይ ደግሞ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያም፣ አቶ ልደቱ አያሌውና ረዳት ፕሮፌሰር ጉባኤ ጉንደርታ ይገኛሉ። በተጨማሪም በዋሽንግተን ዲሲና አካባቢዋ የሚገኙ ትውልደ ኢትዮጵያውያንም እንዲሁ በስቱዲያችን ታድማችኋል። ሁላችሁም በድጋሚ እንኳን ደህና መጣችሁ። አሁን በቀጥታ ተሳታፊዎች ለተወያዮቹ የሚያቀርቡትን ጥያቄ ይቀበላለሁ። ሁላችሁም በቅድም እንዳስታወቅኩት ስማችሁን፣ የመጣችሁበትን አካባቢና በተለይ የምጠይቁት ጥያቄ ካለ ደግሞ ተጠያቂ ያንን በመጠቆም እንጀምራለን። ሴቶች ካሉ ለሴቶች ቅድሚያ ሰጣለሁ። ወይም ወደ ኋላ ላይ መመለስም ከፈለጋችሁ። እሺ፣ ለሴት ተሳታፊ ቅድሚያ።
እሺ፣ አመሰግናለሁ። ሜሮን የመጣሁት ከሜሪላንድ ነው። እኔ ለሁላችሁም ነው መጠየቅ የምፈልገው። እንደምናውቀው ሀገራችን በጣም ትልቅ ችግር ውስጥ ነው ያለችው። በተለይ ደግሞ የማንነት ፖለቲካ ነው እዚህ ችግር ውስጥ የከተተን። ስለዚህ ሁሉም ተወያዮች በተለያየ አጋጣሚ መንግስትን፣ አሁን በወቅቱ ያለውን መንግስት ተጠያቂ ሲያደርጉም ሰምቻለሁ። እሺ፣ መንግስትን ከዚህ ውይይት ብናወጣው በወከልነውም አካባቢ ሊሆን ይችላል፣ በማንነታችንም በምናስበው ብሔርም ሊሆን ይችላል። አንድ ጠረጴዛ ላይ ብንመጣና ብንነጋገር ምን ያህል ቅን ናችሁ? የእውነት እኔ ወገኔ ነው ብዬ በማላስበው ብሔር አዝናለሁ ይህን ስናገር፣ ግን ያ በማላስበው ብሔርና አካሉ ነኝ ብዬ በማላስበው ብሔር ላይ የሚደርሰው ህመም ይሰማናል ወይ? ያንን አቅርቦ ለመነጋገርና እውነተኛ መፍትሄ ለማምጣት ጣት ሳንጠቋቆም እከሌ ነው ጥፋተኛ፣ እከሌ ተሳትፎ ነበር፣ እከሌ አልተሳተፈም ነበር ሳንል ቅን የሆነ ውይይት ለማድረግና መፍትሄውን ለማምጣት ምን ያህል ፈቃደኞች ናችሁ? ያንን አንድ ሰው ኢኒሽቲቭ ቢወስድና ቢመጣ ትሳተፋላችሁ ወይ? በቅንነት መልሱልኝ። አመሰግናለሁ።
ቅድም ከስቱዲዮ ነበር የጀመርኩት። አሁን ከስካይፕ እንግዶቻችን ልነሳና አቶ ሰኢድ ይህንን ጥያቄ እንዲመልሱ እድሉን ልስጦት።
በጣም ጥሩ። የኢትዮጵያ ፖለቲካ እኮ ችግሩ ፍትህ የለውም። 27 ዓመት ሙሉ እኛ አጋር ሆነን ወደ ዳር ተጥለን የቆየንበት ሁኔታ ስላለ አሁን ሁሉንም ያዘረ የኢትዮጵያ ፖለቲካ ያስፈልገናል። በተለይ ኢትዮጵያ ውስጥ ሁሉንም ያቀፈ የብሔር የሁሉንም ፍትህ አስፈላጊ ሆኖ እናገኘዋለን። በተጨማሪም የኢትዮጵያን ፖለቲካ መምራት የሚችለውና የሚያስተካክል የሚችለው ሴቶች ናቸው። ሴቶች መጥተው ፊት ለፊት መጥተው ቢናገሩ እና ቢመሩን ደስ ይለናል። ሴት ሲመራ ነው በደንብ ሰላም የሚሰፍነው። እስቲ ሴቶችን ጋብዝና ሁሉንም አቀፍ የሆነ መፍትሄ ለሁሉም እንዲመጣ፣ እስቲ ሁሉንም አቀፍ የሆነ ፖለቲካ በኢትዮጵያ ውስጥ እንዲመሰረት ብዙ ለን እንጠብቃለንም።
አመሰግናለሁ አቶ ሰኢድ። አሁን አቶ ጌታቸው ተማረ እዚህ ስቱዲዮ ወዳላችሁ ልምጣና አቶ ጌታቸው የሚጨምሩት አለ ለዚህ ጥያቄ?
አመሰግናለሁ። ኢትዮጵያ ውስጥ ያሉ ችግሮች ለመፍታት ከቅንነት መነሳት አለብን። በምን መልኩ ነው? በተለይ የህዝብ ለህዝብ ግንኙነት በምን መልኩ መፍጠር ይቻላል? አሁን ያሉት ችግሮች ከመንግስት ውጭ የሚፈቱ ናቸው ወይም ሊፈቱ ብንል የሚል ጥያቄ አይ ቲንክ የጥያቄው አነሳስ ቅን ነው እያስባለሁ። ግን በመሰረቱ አንድ መሰረታዊ የሆነ ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያሉ ግጭቶች ሆሪዞንታልም ሆነ ቨርቲካል፣ የጎንዮሽም ሆነ ወይም ከላይ ወደታች የሚመጡ ግጭቶች መሰረታዊ የሆነ ስልጣን የማበጃ መንገዶች ናቸው። በአሁኑ ጊዜ የምናያቸው ማለት ነው። ያንን የሚፈሰውን ወይም ስልጣን ለማስጠበቅ የሚካሄደውን መንገድ በተወሰነ መልኩ መቁረጥ ወይም ማስተካከል እስካልተቻለ ድረስ የህዝብ ለህዝብ ግንኙነቱ በዚህ ባለፉት 3-4-5 ዓመታት ካም በፊትም ከነበረው በጣም ተበላሽቷል ማለት እችላለሁ። በተለያዩ ያው የኢንዲቪጁዋል የሆነ አሰስመንቲን ተነስቼ ማለት ነው። ግን መሰረታዊ የሆነ የህብረተሰቡን መብት የማስጠበቅ ሰላም የማረጋጋት ሁኔታዎች ቢጀመሩ በቀላሉ ማህበረሰቡ ያንን ሶሻል ፋብሪኩን መንድ ማድረግ የሚችልባቸው መንገዶች አሉ ብያምናለሁ። ስለዚህ ሁለት ነጥቦችን ለማስቀመጥ፣ አንደኛ የግል ትራክ ሪከርድ ከሆነ ማስቀመጥ የሚፈልገው ያው እሱን እዚህ ማንሳት ስለማልፈልግ ነው። ግን በቅንነት እያንዳንዱ የኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶችም ሊሆኑ ይችላሉ፣ ሲቪል ሶሳይቲዎችም ሊሆኑ ይችላሉ፣ ከይስሙላ ትንተና ከልብጥ አካሄድ ወጥተን ኮንፍሮንት ማድረግ ያለብንን የሀገሪቱን ችግሮች ኮንፍሮንት ማድረግ ከጀመርን ችግሩ ይፈታል የሚል እምነት ነው ያለኝ።
አመሰግናለሁ አቶ ጌታቸው። በነገራችን ላይ ወደ ውይይታችን ከመሄዳችን በፊት እዚህ የምታያቸው ሰዎች የተለያዩ ሀሳቦች ያሏቸው ግለሰቦችና ተሟጋቾች ናቸው እንጂ የፖለቲካ ተወካዮች ወይም የመንግስት ተወካዮች አይደሉም። ጥያቄዎቻችሁን ስትጠይቁ ያንን ግንዛቤ ውስጥ እንድታስገቡ ለማለት ነው። አሁን ለተነሳው ጥያቄ ረዳት ፕሮፌሰር ጉባኤ መልስ መስጠት ይፈልጋሉና ወደ እሳቸው ልሂድ።
መልካም። እህታችን ያነሳችው ጥያቄ መንግስትን ከዚህ እናውጣና እስቲ እያንዳንዳችሁ ቅንነት አላችሁ ወይ የሌላውን ህመም ትጋራላችሁ ወይ ይሰማችኋል ወይ ነው እንደተረዳሁት ከሆነና መንግስትን ከዚህ ማውጣትና ያለ መንግስት ያለውን ነገር ማሰብ አስቸጋሪ ነው። ምክንያቱም ህዝብ የሀገሪቱን ያለበትን ሀገር ስርዓት ነው የሚመስለው። ለምሳሌ እዚህ አሁን ያለንበት አሜሪካን የወሰድን እንደሆነ በብሔር እንደዚህ አይነት ጦርነት ማካሄድ አይቻልም። ምክንያቱም ስርዓቱ ያንን የሚፈቅድ እንደዚህ አይነት መደላድል የለም። በቋንቋ ተነስተን የእንትና ቋንቋ ተናጋሪ ከእንትና ጋር ብለን የምንጨርስበት ሁኔታ የለም። ነገር ግን የአንዱ የሌላውን ህመም መስማትና መረዳት በተመለከተ ስርዓታዊ ሁኔታው ያንን ወገናችን ብለን እንዳናስብ የሌላ ቋንቋ የሌላ ብሔር ተናጋሪ ሆነውን ጠላትህ ነው ወይ ደግሞ የጨቆነህ ነው ወይ ደግሞ እንዲህ ሲያደርግህ የኖረ ነው ወይ መሬትህን የወሰደብህ ነው ተብሎ ዲሁማናይዝ የሚያደርግ ወይ ደግሞ ሰብአዊ ማንነቱን ዝቅ የሚያደርግ ቋንቋ በመጠቀም ሲገደልም ሰው እየገደለ እንዳልሆነ ወይ ደግሞ ሲሞትም ያ ህመም ለሌላው ኤትኒክ አዘር እንዳይሰማ የሚያደርግ ስለሆነ እጅግ አስቸጋሪ ሁኔታ ነው።
በጣም አመሰግናለሁ። ሌሎችም ጥያቄዎች ማስተናገድ እንድንችል ጊዜው እንዳያልቅብን ከተሳታፊዎች አንድ ጥያቄ ላንሳ።
እሺ፣ አመሰግናለሁ። ካሌብ አማረ እባላለሁ። ቨርጂኒያ ነው ነዋሪነቴ። ሁለት ጥያቄዎች አሉኝ። እስኪ እንግዲህ ጊዜ ከበቃ የመጀመሪያ ጥያቄ ለመዓዛ ነው የሚሆነው። ማዛ ቀደም ስትናገር በጦርነቱ ሰለባ የሆነው የአማራ ህዝብ ነው፣ የአማራ ህዝብ ውክልና አልተሰጠውም የሚል ነገር ነበርና ይሄ ከብሔር ፖለቲካው ጋር የመጣብን ጣጣ እንደሆነ አውቃለሁ። ጦርነት ውስጥ የገቡት መንግስትና ህዋት ናቸው። ህዋት የትግራይን ህዝብ ይወክላል አይወክልም ሌላ ጥያቄ ሊሆን ይችላል። ግን በመንግስትና በህዋት ስለሆነ የአማራ ህዝብ ብቻ ሳይሆን የጦርነቱ ሰለባ የሆነው የመላ ኢትዮጵያ ህዝብ ነው። እኔ ለምሳሌ አሁን ጊዜ አግኝቼ በሆነ በጦርነት ወቅት ላይ ጦር ኃይሎች ሆስፒታል ሄጄ ነበረ። በጣም ቁስለኛ የነበሩ የወላይታ የጉራጌ በርካታ ተወላጆች አይቻሉ። መላው ኢትዮጵያዊ ተጠቂ ነው የጦርነቱ የሚል እምነት አለኝ። ግን ጂኦግራፊካሊ የአማራ ክልል ስለነበረ ነው እንጂ የአማራ ልዩ የሆነ ውክልና ያስፈልገዋል የሚል እምነት የለኝም። አለበለዚያ ምንድን ነው የሚሆነው? ሁሉም ጉራጌውም ከምባታውም ምኑም ተወካይ ሊያስፈልገው ነው ማለት ነው። ነገር ግን አንቺ ወይ እርሶ ተወካይ ያስፈልገዋል ብለው የሚያስቡ ከሆነ ማን ሊወከልለት ነው? አማራውን ይሄ ድርጅት ወይም እነገሌ የሚባሉ ግለሰቦች ይወክሉታል ብለው የሚያስቡት አለ ወይ? እንደኔ በምርጫ የተመረጠ ድርጅት አለ ብዬ ስለማላስብ መንግስት ነው የሚያስተዳድረው። መንግስት ልንቀበው
ጥያቄውን የተቀበሉ ይመስለኛል። ስለዚህ ወደ ምላሹ እንሂድ።
ጥያቄው ስፔሲፊካሊ የተነሳው ወይም በቀጥታ የተነሳው የፕሪቶሪያ ስምምነት ከተፈጸመ በኋላ የአማራ ህዝብ ለምንድን ነው ወደ ሰላም ያልተመለሰው ወይም ደግሞ ሰላም ውስጥ ያልሆነው የሚል ስለሆነ በቀጥታ ከአማራ ህዝብ ጋር አያይዤ መለስኩኝ እንጂ ጦርነቱ በአንድም በሌላም መልኩ ሙሉ ኢትዮጵያ ውስጥ ነው የተካሄደው። ከዚህ ቀደም በተደጋጋሚ እንደምናገረው ይሄ ጦርነት በሁለት ፖለቲከኞች መካከል የተጀመረ ጦርነት ነው። በህወሓትና በፌደራሉ መንግስት መካከል የተፈጸመ መጀመሪያ በፖለቲካ ኢንተረስት ወይም በፖለቲካዊ ፍላጎት የመጣ የጦርነት ነው። ግን የጦርነቱ ገፈት ቀማሽ ከሆኑት መካከል ግንባር ቀደሞቹ የትግራይ ህዝብ አለ፣ የአፋር ህዝብ አለ፣ የአማራ ህዝብ አለ። ጂኦግራፊካሊ በቀጥታ እነሱን ስለሚመለከት ማለት ነው። ከዛ በኋላ ግን መከላከያ ሰራዊት ውስጥ ያሉት ከተለያዩ ከሁለቱም ተፋላሚ አካላቶች ጦርነቱ ውስጥ የተሳተፉ ስለሆኑ አንድም በሌላ መልኩ የጦርነቱ ሰለባ ሆነዋል። ይሄ ምንም የሚካድ ሀቅ የለውም። በዛ ሂደት ውስጥ ደግሞ ሰላማዊ ዜጎች ተገለዋል፣ አልቀዋል፣ ብዙ ሴቶች ተደፍሯል፣ ብዙ ወንጀል ተፈጽሟል። ያንን አይብልም ግን ይሄ ጦርነት በዚህ መልኩ ከተጠናቀቀና ድርድሩ ከመጣ በኋላ ግን የአማራ ህዝብ የራሱ የሆነ ኮዝ አለው። የፌደራሉ መንግስት ላመጣው ኮዝ ብሎ አይደለም ጦርነቱ ውስጥ የገባው። እነሱ እኮ ፖለቲካዊ ፍጥጫ ነው ያስገባቸው። የፖለቲካ ፍጥጫ ከህዝብ ጋር የሚያገናኘው ጉዳይ የለም። ህዝቡ የራሱ የማንነት ጥያቄ፣ የወሰን ጥያቄዎች ለረጅም ጊዜ ከ30 ዓመት በላይ የደረሰበት የዘር ማጥፋት ወንጀል ሲታገለው የነበረው በሰላማዊ መንገድ በኋላ በሩ አንኳክቶ መጥቶበታል። በዛ ጦርነት ውስጥ ቀጥታ በራሱ ኮዝ ተሳትፏል። ያ ሲሆን ያንን ኮዝ ይዞለት ያንን አጀንዳ ይዞለት በድርድሩ ውስጥ ውክልና ማግኘት ነበረበት። ያንን ባለማግኘቱ ምክንያት በፌደራል መንግስት እንግዲህ ትላንትም ዛሬም ሁሉም ሰው እንግዲህ ተወክለሃል ተወክለሃል እንደሚለው ተወክለሃል ተብሎ ድርድሩ ንግግሩ ተካሄደ። መጨረሻው ግን የሆነው ስላልተወከለና እምነት ስላላገኘበት ችግሩን መሰረታዊ ነገሩ ስላልተፈታ ዛሬም ጦርነት ውስጥ ነው፣ ዛሬም ምልቂት ውስጥ ነው ያለው። እነማን ይወክሉት የሚለውን ሀሳብ ግን እኔ እዚህ ጋር ከሌና ከሌ ይወክሉት ከሌና ከሌን መርጬለት አልሄድም። እርስዎ ጠያቂውም እንዳሉት በህዝብ የተመረጠ የለም ብለዋል አይደለ? ግን ደግሞ በአንድም በሌላ መልኩ ፖለቲካዊ ሂደቱን የሚመሩ በህዝብ ዘንድ አመኔታና ቅቡልነት ያላቸው ለዚህ ህዝብ በሀቀኝነት የሚታገሉ ልጆች አሉት። እነሱን በአንድም በሌላ መልኩ ተወክለው ይሳተፋሉ እንጂ እኔ አሁን እከሌ ድርጅትና እከሌ የሚባል ግለሰብ የአማራን ህዝብ ወክሎ መሳተፍ አለበት ብዬ የምናገርበት መድረክ አይደለም።
አመሰግናለሁ። ምናልባት ከሁለታችሁ እዚህ ላይ መጨመር የሚፈልግ ካለ።
እህቴ ሜሮን ያነሳችሁ ጥያቄ ሪስፖንድ ማድረግ ይፈልጋለሁ። የማንነት ፖለቲካ ችግር የሚባል የመነሻው ችግር አድርጌ ነው የሚቆጥረው እኔ። የማንነት ፖለቲካ አንዳንዴ የጎሳ ፖለቲካ ይባላል፣ አንዳንዴ የትራይባሊስት ይባላል። ማለት ይሄ መስተካከል ያለበት ይመስለኛል። የኔን ኦፒኒየን ለመስጠት ሰው የማንነት ጥያቄ የሚያነሳው ወይ ደግሞ የማንነት ፖለቲካን የሚያራምደው እንደ ማንነቱ ሲጠቃ ነው። ይሄ በብሔር ብሔረሰቦች ኢትዮጵያ ውስጥ የተጀመረ ሳይሆን ለምሳሌ በዓለም ደረጃ ሴቶች እንደ ሴት ተደራጅተው ይታገላሉ ለመብቶቻቸው። ጥቁሮች እዚህ ሀገር ውስጥ እንደ ጥቁር ተጠቅተናል ብሎ ስትራግል ያደርጋሉ። ጁ፣ ሲክስ፣ የተለያዩ ኮሚኒቲዎች በማንነታቸው ማለት ነው። የዩኒክ የሆነ የኢትዮጵያ ችግር ወይ ደግሞ በኦሮሞ ወይ በሌላ በተጋሩ የመጣ አይነት ፊሎሶፊ፣ ፖለቲካል ፊሎሶፊ አድርገን መቁጠር የተሳሳተ ይመስለኛል። ሁለተኛ የተነሳው ስለ ቅንነት ጥሩ ጥያቄ ነው። እዛ ሀገር ውስጥ ሰው የሚኖረው በውል ነው፣ በሶሻል ኮንትራክት ህዝባዊ ውል ነው። ውል ሲካሄድ ፌር ዲሊንግ አለ፣ ቅንነት ያስፈልጋል። የተለያዩ ፓርቲዎች ህገ መንግስት ማለት ናሽናል ሶሻል ኮንትራክት ማለት ነው፣ ሀገራዊ ውል ነው። ቅንነት አስፈላጊ ነው። ቅንነት የሚጀምረው ከራሳችን ነው የሚጀምረው። ለምሳሌ ያህል እኔ ስለሌላ ቡድን ማውራት አልፈልግም፣ ግን እችኛው መጥቀስ ግዴታ ነው። የተወሰኑ ወራት በፊት ዲሲ ውስጥ የአማራ ኮንቬንሽን ተብሎ ፕሪዶሚናንትሊ የአማራን ህዝብ ሊወክል የሚችል ኮንቬንሽን ላይ መጨረሻ የሚዋዋሉት ወይ ደግሞ የሚስማሙት የጋላ መንግስት የጋላ ህዝብ እየተባለ ቅንነት ከእንደዚህ አይነት ነገሮች ይጀምራል ብዬ ነው የማስበው። ሶ ጣታችን ሌላ ቦታ ከማየት በፊት ከመቀስ በፊት ራሳችን መመልከት የችግሩ መነሻ መፍትሄ ሊሆን ይችላል ብዬ ነው የማስበው። እችኛው መጥቀስ ፈልጌ ነው።
አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ሴት ስለማስቀድም እንግዲህ ለሴት ቅድሚያ እንሰጣለሁ።
ስሜ የውብዳር ይባላል። የመጣሁት ከሜሪላንድ ነው። የምጠይቀው ጥያቄ ለሁላችሁም ነው። ህዝብ ለህዝብ የሚለው ነገር ብዙም ደስ የማይል ነገር ነው ለእኔ አመለካከት ማለት ነው። ምክንያቱም ህዝብ ለህዝብ አልተጠራም። ኦሮሞና አማራው በደንብ መናገር ይችላሉ፣ በደንብ ትግሬ ብሔረሰቡም እንደዛው። ስለዚህ ህዝቡ የተጣላው ነገር የተቀያየመው ነገር የለም። የተቀያየመው የላይኛው ነው። ግን ይሄን ለማስማማት ከመንግስት ውጪ ቀደም እንዳላችሁት መሆን የሚችል ነገር አይደለም። ምክንያቱም ትልቁን ድርሻ የሚወስደው እሱ ይመስለኛል። እናንተ ወይንም ህዝቡ ይሄ ፖለቲካው ላይ ያለው ከላይ ኢትዮጵያን እንደ ኢትዮጵያዊነቱ ይቀበላል ወይ? ለመስማማት መጀመሪያ ለመስማማት አንድ ነገር ጥላ ያስፈልገናል፣ መግቢያ ከስሩ የምንስማማበት። ሁላችንም ኢትዮጵያን እንደ ኢትዮጵያ ከተቀበልን በኋላ እርስ በርሳችንን እኔና እርሱ፣ እሱና እሷ የሚጣሉትን ነገር ያንን መፍታት ይቻላል። ስለዚህ ሁላችሁም ብትሰባሰቡ ኢትዮጵያ የሚለው ስር ለመስማማት ፍቃደኞች ናችሁ ወይ ነው የኔ ጥያቄ። አመሰግናለሁ።
አመሰግናለሁ። ወደ ስካይፕ እንግዶቻችን ሊድ አቶ ልደቱ ለዚህ መላሽ ይስጡልን።
አው ቅድም የመጀመሪያ ሮማን ያቀረበችውን ማያይጂ ባየው ተያይሽ ስለሚመስለኝ ነው። አንደኛ መንግስትን ልናወጣ አንችል። አሁን በስልጣን ላይ ያለው መንግስት ህዝብ ተርቦ ዳቦ አጥቶ እየሞተ በዓለም እየዞረ ድሮን የሚገዛ ጦርነት ይቁም የሚሉ ዜጎችን እያሳደደ የሚያስር መንግስት ነው። እንዲህ ያለ መንግስት ባለበት ሁኔታ ችግሩን ከሱ ውጭ አድርጎ ማየት የሚቻል አይመስለኝም። ግን ሌላ ያነሳችው የቅንነት ጉዳይ አስፈል በጣም ጥሩ ጥያቄ ነው። እውነት ነው፣ የኢትዮጵያ የፖለቲካ ኃይሎች ቅንነት ስለሌለን ነው ይሄን ሁሉ ችግር በህዝባችን ላይ ያ እንግዲህ ቅንነት ሰው እንደ ጨው ድርጅት እንደ ጨው አይቀመጥም። ለምንድን ነው የሚረጋገጠው? እኔ ቅንነት መረጋገጥ ያለም የመጀመሪያው ሁላችንም የችግሩ አካል ነን ብለን ስናምን፣ ሁለተኛ ችግሩ ሊፈታ የሚችለው በውይይትና በድርድር ብቻ ነው፣ በጦርነት በግጭት አይፈታም ስናምን ነው፣ ሶስተኛ ለድርድርና ለውይይት ስንቀርብ ለማሸነፍ ብቻ ሳይሆን ለመሸነፍ ለሰጥቶ መቀበል ፖለቲካ ዝግጁ ስንሆን ነው። በዚህ ደረጃ ዝግጁ ስላልሆን ነው ህዝባችንን ለእንዲህ አይነት መከራ የዳረግ ነው። ስለዚህ ይሄን ታሳቢ ማድረግ የሚያስፈልግ ይመስለኛል። ሌላው አሁን እህቴ ያነሳሽው ነገር ትልቅ ችግር ነው ኢትዮጵያ ውስጥ። እኔ ቅድም ወንድሜ ዶክተር ሄኖክ ባለው ብዙም አልስማማ። ልዩ የሚያደርገው ሁኔታ አለ። የኢትዮጵያ ሁኔታ መሰረታዊ ችግራችን ከጽንፈኝነት ፖለቲካ ከብሔርተኝነት ፖለቲካና ከጠንካራ አመራር እጦት የመጣ ችግር። ይሄ ችግር ደግሞ በዋናነት የመጣው ህገ መንግስቱ ውስጥ ልዩነትን መሰረት ያደረጉ መዋቅራዊ ድንጋጌዎች በመኖራቸው እኛና እናንተ የሚል ፖለቲካ የፈጠሩ መሬትን እና የብሔር ማንነትን ያሳፉ አስተሳሰቦች መዋቅራዊ ሆነው በመምጣታቸው ይሄን ጉዳይ በተለየ ሁኔታ ካላየን ቀድሞ የነበሩ ችግሮች አሉ፣ አዋሉ አሁንም ግን አዲስ የተፈጠሩ ችግሮች አሉ። የዛሬ 32 ዓመት ኢህአዴግ ሲመጣ የተፈጠሩ አሉ። የዛሬ 5 ዓመት ደግሞ የዶክተር አብይ አገዛዝ ሲመጣ ደግሞ የተፈጠሩ። ሁለተኛ ይሄን ችግር ከለውጥ ሂደቱ መክሸፍ ጋር አያይዘን ማየት አለ። ይሄ ችግር ውስጥ የገባ ነው የዛሬ 5 ዓመት ተኩል መጣ የተባለው ለውጥ ስለከሸፈ። ይሄን ያከሸፈው በዋናነት መንግስት ነው፣ አገዛዙ። ስለዚህ መዋቅራዊ ከሆኑ ከምንከተላቸው ፖሊሲዎች፣ ህግጋት፣ ካለን የፌዴራል አደረጃጀት አከላለል ጋር ችግሩን አያይዘን ማናይ ከሆነ ዘላቂ መፍትሄ ልናመጣ አንችልም።
አመሰግናለሁ አቶ ልደቱ። ምናልባት አቶ ጌታቸው እዚህ መድረኩ ላይ ካሉ እንግዶቻችን እዚህ ላይ የሚጨምሩት ነገር ካለ።
አመሰግናለሁ። የመጨረሻው ጥያቄው እንዳቀረቡት እኔ እንደሚመስለኝ ቅድመ ሁነቶች መቅረብ የለባቸውም። በመጀመሪያ ደረጃ የህብረተሰቡ ችግሮች ማየት ያለብን፣ በዛ በኩል የሚነሳው ችግር ለምንድን ነው ችግሩ እያነሳ ያለው ብሎ የማድመጥ አቅም ፍላጎቱ ሲኖረን ነው ችግሮች ሊፈቱ የሚችሉት ብዬ አምናለሁኝ። በዋናነት ከትራንዚሽናል ጀስቲስ ጋር ተያይዞ አንድ የተነሳ ጥያቄ ነበረ። ለዚህ ሁሉ መሰረታዊ መፍትሄ ነው ብዬም ስለማምን ነው። ባጭሩ ከአቶ ልደቱ ጋር የምስማማው አሁን በአጭር ጊዜ የትራንስላንት ጀስቲስ ማረጋገጥ አይቻልም፣ የሽግግር ፍትህ ማረጋገጥ አይቻልም፣ እስማማለሁኝ። ሆኖም ግን የኢትዮጵያ መንግስት አሁን እያደረገ ያለው እንደ መንግስትም ኢትዮጵያ ውስጥ ያሉ የጦርነትም ሆነ ከዛ በታችም ያሉ ግጭቶችም እንዳይፈቱ መሰረታዊ ችግር ይሆን ያለው ያንን የሽግግር ፍትህ ለኢኮኖሚ ችግሮች እንደመፍቻ መንገድ ያቀርበው ስለሆነና የዓለም አቀፍ ማህበረሰቡ ደግሞ ያንን ፖሊሲን አይተው ችግሩን እንዲፈቱለት እንደ አንድ ዶክመንት እየተቀበለ ስለሆነ ወደፊትም ትራንስላል ጀስቲስ ሚራገጥ ነው ብሎ ማለት አይቻለም። እንካቱ ቅንነት የለውም ፍላጎትም ስለሌለው መንግስት ከዛ ጋር ታይዞ ደግሞ የኤርትራ መንግስት ኢንቮልቭመንት ወይም የኤርትራ ኃይሎች ኢንቮልቭመንት ማለት ተሳትፎ ማለት በጦርነቱ እስካሁን የኤርትራ መንግስትም ደፍሮ ከያዛቸው የኢትዮጵያ ቦታዎች እንዲወጣ አልጠየቀ መንግስት በግልጽ ማለት ነው እንደምናየው የኤርትራ ኃይሎችም የሚሉት እሱ ነው። ስለዚህ ዘርፈ ብዙ የሆኑ ችግሮቹ በኋላነት የሚያያዙት አሁንም ቢሆን ከመንግስት ጋራ ነው ስልጣን ይዞ ካለ ኃይል ጋራ ነው እና እሱን ማየት ነው የሚተበቀብን።
እሺ ለሌላ ጥያቄ ወደዚህ ልመለስ። ቀደም ጀምሮ ዛቾን ሲያወጡ ስለነበረ ከኋላ በሚቀጥለው ሰዓት
እሺ ሰማል አመሰግናለሁ። ኤርሚያስ ባላለሁ ትንሽ ራቅ ካለ ቦታ ላይ መጣሁት ከኒውዮርክ ኤሪያ። ይሄንን ዝግጅት ላዘጋጀው በጣም አመሰግናለሁ። ለሁሉም ይመለከታል ይህን ጥያቄ በተለይ ደግሞ ይህንን ፕሮግራም ለሚሰሙ ምንድን ነው ድርድር ሲባል የሁለትዮሽ እውቅና ያስፈልጋል recognition of mutual recognition ያስፈልጋል እና ብዙ ጊዜ እኛ ልሂቃን የሚባሉ ወይ በፖለቲካ ላይ የሚሳተፉ ሰዎች ሲሰማ ግን መንግስትን የማጥላላት እና ተጠያቂ የማድረግ መንፈስ አለና በዚህ ደረጃ ደግሞ ከተከሄደ መንግስት እንግዲህ ህዝቡ በታሪክ ከመንግስት ጋር ያለው ቁርኝት በጣም የተወሳሰበ ነው። necessarily ስልጣን ላይ ያለውን ማምለክ ሳይሆን መንግስትን በጣም recognize ማድረግ ይፈልጋል። ሊቃኑ ግን ብዙ ጊዜ ተጠያቂ ለማድረግ ይሞክራልና ሁለቱንም ለማጣጣም እንዴት ይቻላል? እርግጥ ነው ውክልና ያለው መንግስት የለም የባንክና የታንክ ውክልና ሊኖር ይችላል የህዝብ ውክልና ላይኖር ይችላል በታሪክም የመጣንበት መንገድ እንደዛ ነው። ግን እንደዛም ሆኖ ሊደራደሩ ወይ ከመንግስት ጋር ሊደራደሩ የሚችሉ ኃይሎች እንግዲህ በራሳቸው ፍቃድ ውክልናለን ይያሉ ነው የሚንቀሳቀሱት። ግን እንደው ለመደራደር ሲሞክሩ መንግስትን recognize ማድረግ ሲገባ ለምንድነው በማጥላላትና ሁሉንም ምክንያት እንግዲህ ከዚህ የተፈጠረ ነውና ያንን ለማድረግ ለምንድነው ማንሞክረው?
አመሰግናለሁ። ለዚህ ጥያቄ ወደ ስካይፕ ሊሄድና አቶ ኢሳያስ ኃይለ ማርያም ለዚህ ምላሽ ይስጡልን።
አመሰግናለሁ። በመጀመሪያ ቤታችን ቢሮ ነው ያለው በጣም ኮንግረስ ነው። ትልቁ ችግር የማንነት ፖለቲካ ሚራው ላይ አላስማማም። ምክንያቱም ትግራይ ለምሳሌ ከመጣበት ከትግራይ ህዝብ ብነሳ የትግራይ የተወረረው ግጭት የደፈሩት ህብረቱ የተወረረው ማንነቱ የተዋረደው ማንነቱ ነው። ማንነቱ ከሞተ በኋላ መደራደር ደግሞ ሲሆን ማንነቱን ክዶ መሆን የለበት ማንነቱ እውቅና መሰጠት አለበት። በዚህ ጊዜ ላይ ግልጽ መሆን አለበት። እንግዲህ ትልቁ የመሰረታዊ ኢትዮጵያ ችግር ይመስለኝ ከአገረ ምስረታ ጀምሮ ከስቴት ፎርሜሽን ያላለቀ የአገረ ምስረታ ሂደት ያለበት ሀገር ስለሆነ ነው ብዬ አምናለሁ። ብዙ ጊዜ ስቴት ፎርሜሽን ወይ የአገረ ምስረታ የጨረሱ ሀገሮች ላይ የብሔር ጥያቄ፣ የመሬት ጥያቄ፣ የድንበር ግጭት፣ የማንነት ማስመለስ የሚባል ጥያቄዎች የሉ። ስለዚህ ይሄ የሚያሳየው ኢትዮጵያ ተሰርታ አላለቀችም ሊያከራክር ይችላል። ግን ትልቁ መሰረታዊ ችግር እሱ ነው ብዬ ነው የማምነው። ይህን ካልኩ ዘንድ በመካከል እንግዲህ ምንድን ነው ይህን ችግር ለመፍታት ምን መደረግ አለበት የሚለው ላይ ለምሳሌ በመካከል ህዝብ ለህዝብ ንግግር ቅድም ለማንሳት ሞክሬ ነበር። ቅንነት ያለው የህዝብ ለህዝብ ውይይት በጣም ወሳኝ ነው። ይህን ያልተፈታ ያደረ የፖለቲካ ችግር ችግሩን ለመፍታት የምንጠቀምበት መንገድ መቀየር አለበት። ሁሉን ያሳተፍ መሆን አለበት። ህዝብ አልተጣላም የሚል ጥያቄ መጥቶ ነበር ቅድም ከእህታችን ዮብዳር። አይ ቲንክ ስህተት ነው። እውነት መናገር ጥሩ ነው። እንግዲህ ሰላም እንዲመጣ ሪኮግናይዝ መደራረግ፣ እውቅና መስጠት፣ እውነቱን መቀበል ይግድ ይላል። ትሩዝ ፋይንዲንግ ወይ እውነት መፈለግ ግድ ነው። ህዝብ ለህዝብ
መንግስትን ተቀባይነት በሚለው ላይ ወደ አነሱትን ጥያቄ እንዲመልሱኝ ሰዓቱ ከማለቆ በፊት
ምናልሽኝ ይቅርታል።
መንግስትን እንደ መንግስት መቀበል የሚል ጥያቄ ያነሱትንም አያይዘው
ኤርሚያስ አቶ ኤርሚያስ ያነሳውን መልሰዋለሁ። ስለዚህ ህዝብ ለህዝብ አልተጣላም ያለችው ትክክል አይደለም። ወደ ህዝባዊ ትግል ተቀይሯል። ትግራይም ላይ አሁን በአማራም ላይ ህዝባዊ ትግል ነው። በመቶ ሺህ የሚቆጠር የአማራ የትግራይ ተወላጅ ከየቀበሌው ከየወረዳው የተሳተፈበት ጦርነት ስለሆነ የህዝብ ትግል ነበር። ከህዝብ ከጫፍ እስከ ጫፍ ህዝብ የታገለበት ነው። ስለዚህ ፖለቲከኞች ብቻ ሳይሆኑ ህዝቡም ተዋግተዋል። ህዝቡም አልተስማማም፣ ጥላቻም አለ። ለምሳሌ በትግራይ ህዝብ ላይ የቀንጅብ ጸጉረ ልውጥ፣ ካንሰር፣ ጁንታ፣ ይናጡት ነጋሽ፣ ይሄ ሁሉ ስም አራት ኪሎ ጀመረ መጀመሪያ። ከዛ ወደ ህዝቡ ወርዶ ሲያስተጋቡት ነበር። እያንዳንዱ የትግራይ ተወላጅ እንደዚህ እየተባለ ተሳቆ በተወለደበትና ባደገበት ሀገር ላይ አንገቱን ደፍቶ እንዴት ተደርጓል? ይህንን እውቅና ሳንስ ወደ ሰላም መግባት አይቻልም። ወደ ሰላም ለመግባት መጀመሪያ ሪኮግናይዝ መደረግ ያስፈልጋል። እንግዲህ ሁለት አይነት ሰላም አለ፣ ፖዚቲቭ እና ኔጌቲቭ የሚሉት ሰላም አለ። በነጮች ሳይንስ ትንታኔ ፖዚቲቭ ፒስ የሚባለው እውነተኛ የሆነ ተጠያቂነት ያለበት ጥቃት የደረሰባቸውን ቪክቲም ሴንተር የሆነ ፍትህ ስርዓት ሲኖር ነው። ኔጌቲቭ የሚባለው ጥይት ቁሞ ጥይት ሳይኖር ግን ችግር ሳይፈታ ልክ አሁን ለምሳሌ ትግራይም አማራም ሰው እያለቀ ሰው እየሞተ ነው፣ በጦርነት በረሃብ ይሄ ሁሉ ነገር እየሆነ ተሸፋፍኖ ሰላም ያለ ለማስመሰል ከሄደን ያ ነው ኔጌቲቭ ፒስ የሚባለው ወይ ደግሞ ምንም እስሩ የማይፈታው። በመጨረሻ ኤርሚያስ ከነሱ ላይ ምናልባት ድምፅ ሰጪ መንግስት ለምን
በሀያ ሰከንድ ያጠቃሉልኝ።
መንግስት ለምን ይወቀሳል አሉት። አልስማማም። መንግስት ሲሆን ስልጣን ላይ ሲቀመጥ መንግስት ሲቀመጥ የህዝብን ችግር ለመፍታት ነው። እንደ እድል ሆኖ ግን ኢትዮጵያ ውስጥ ችግር የሚፈታ ሳይሆን ችግር የሚፈጥር መሪ ነው ያለው። አሁን ትግራይን መቀለን በሻሻ አስመሰልናት ብሎ በኩራት የሚናገር ሰው ነው። ምናልባት መቀለ እድገት አቁማ በሻሻ ብትደርስባት ችግር አልነበረው። የክፋቱ ብዛት መሪ የሆነ ሰው መቀለን አፍርሶ መቀለን አፍርሶ በሻሻ ላይ እኩል በማድረጉ በኩራት የሚናገር መሪ ነው ያለው። እንደዚህ አይነቶች መሪዎች ለምንድን ነው ታዲያ ማናገራቸው? መጠየቅ አለባቸው። ኃላፊነታቸው ከፍ ያለ ነው። አይ ቲንክ ይሄ ከሆነ ሁሉም ጎንዮሽ የሚሆን ከመንግስት ጋር የሚደረግ ንግግር ሰላም መፍታት መጀመሪያ እውቅና መሰጠት ያስፈልጋል። ፍትህ የሚመጣው ሰላም እንዲመጣ መንፈልግ ከሆነ መጀመሪያ ተጠያቂነት ነፃ ሁሉንም ባሳተፈ መልኩ የሚካሄድ የፍትህ ስርዓት መኖር አለበት።
አመሰግናለሁ። በጣም አመሰግናለሁ አቶ ኢሳያስ። በነገራችን ላይ ከኒውዮርክ ድረስ ይህንን ለመሳተፍ ስለመጡ እጅግ አድርገን እናመሰግናለን። ሌላ እድል ልቀበል እርስዎን።
ለተሰጠኝ እድል በጣም አመሰግናለሁ። ስሜ ኪዳኔ ማውሻ እባላለሁ። የምወክለውም ልሳነ ጉፋን የወልቃይት ጠገዴ ጠለምት ድርጅት ነው። ያለኝ ጥያቄ ምንድን ነው? ፕሪቶሪያ ስምምነት ከአንድ ዓመት በኋላ በሚለው ርዕስ ላይ ያወራን ነው። ውጤታማ አልሆነም። እስካሁን ድረስ ያሉትን ድክመቶችም አይተናል። ሊሰራሉ የተባሉት ነገሮችም በተግባር ላይ አልዋሉም። ለዚህ ሁሉ ችግሮች እኔ ከቀረቡት ሀሳቦች ቅንነት መሳተፍ ከሚለው በበለጠ የማየው የሐሰት ትርክት የሚለው ነው። የሐሰት ትርክት እስካለ ድረስ ተስማምተን ቁጭ ብለን መናገር አንችልም። ማውራትም አንድነትም ወደ አንድ አቅጣጫ መምጣት አንችልም እና በሐሰት ትርክት ምክንያት
ወደ ጥያቄው ቶሎ ይጉልንና ሰዓት እንድንጠቀም
እና እሱን ምክንያት በማድረግ አሁን የቀረቡት ጥያቄዎች አሉ። ከትግራይ የተሰደዱ የሚለው 1.8 ሚሊዮን፣ 1 ሚሊዮን የሚል ሁለት የተለያዩ ሀሳቦችም ሰምቻለሁ። እነዚህ ነገሮች እውነተኛው ትርክትን የሚያጣራ አካል ተፈጥሮ ይሄ ነው ትክክል፣ የተሰደዱ ሰዎች ካሉም ከዛ በፊት ምን ነበረ? 40 ዓመት በፊት እኮ ከትግራይ መጥተው የወልቃይትን ሕዝብ አባረው ገድለው እስር ቤት አስገብተው ነው ያንን የደረሱት ማለት ነው። እና ይህንን ነገር አጣርቶ የሚያቀርብ አካል እስካልተፈጠረ ድረስ መሰረታዊ የሆኑ መፍትሄዎችም አይኖሩም። በቅርቡ በኮንግረስ በነበረው ሂሪንግ ላይ ሚስተር ሸርማን ምንድን ነው የጠየቁት? ሬፈረንደም ኢዝ ፎኒ አፍተር ኤትኒክ ክሊንዚንግ ብለዋል። ግን ኤትኒክ ክሊንዚንግ ከትግራይ ብቻ ነው ወይ የተጀመረው? ከአርባ ዓመት በፊትስ ኤትኒክ ክሊንዚንግ የተፈጸመበት አካል እኮ አለ። እና እነዚህን ነገሮች
ሀሳቡን ተቀብለናል። ምናልባት ለዚህ ምላሽ አስተያየት መስጠት ምናልባት ከአቶ ጌታቸው ልጀምር። አቶ ጌታቸው
አመሰግናለሁ። በጣም በኢትዮጵያን ፖለቲካል ዲስኮርስ አሁን በቅርቡ ማለት ነው የምዕራብ ትግራይን ኬዝ ሲነሳ ከመካድ ሳይሆን ከማመን ነው መጀመር ያለብን። እዛ የደረሰውን ችግር ሌላው የኢትዮጵያ አካባቢ እንዳይደርስ ለማከላከል ስለሚያስችለን ማለት ነው። ይህንን የምለው የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የአሜሪካን መንግስት ኢንክሉዲንግ እስካሁን ድረስ እዛው አካባቢ ተቆጣጥረውት ያሉት ኃይሎች ጭምር ምን እንደፈጸሙ ያውቁታል በደንብ። እዛው አካባቢ ኢትኒክ ክሌንዚንግ ሲባል ዝም ብሎ ስሙ ስለተመቸ ለማንሳት ነገሩን ለመናገር ፍላጎት ስላለን አይደለም። ከዛው አካባቢ ተፈናቅለው በተለያዩ የትግራይ ዞኖች ተጠልለው ያሉ ዜጎች ከቀን እስከ ቀን በ21ኛው ክፍለ ዘመን የደረሰውን ችግር
ዶክመንትድ በሆነ መልኩ ይዘውታል። ኦፍ ኮርስ ኢትዮጵያ ውስጥ የተለያዩ ችግሮች ደርሰዋል። ካሁን በፊትም ሌላ ችግር ከነበረ ያንን ችግር እያነሳን አሁን ያለውን ችግር ለማሳነስ ለማጥላላት አይደለም አላማው። ግን የምዕራብ ትግራይን ችግር በመናነሳበት ጊዜ መሰረታዊ የሆነ ኤትኒክ ክሌንዚንግ ተፈጽሟል። አሁንም ቢሆን እነዛ ኃይሎች ተቆጣጥረውት ወደ 1 ሚሊዮን የሚጠጉ ሰዎች ወደ መኖሪያ ቀያቸው እንዳይመለሱ ችግር ውስጥ ነው ያሉት። በተለያዩ የትግራይ ኃይሎች ብቻ አይደለም ባይ ዘ ወይ ወይም በትግራይ መንግስት አይደለም ይሄን ነገር የተረጋገጠው። ከዛው ፊት በነበሩ ወይም የአሜሪካን መንግስት የሰጠው መግለጫም አለ የአምነስቲ ኢንተርናሽናልም ወይም ሂማን ራይትስ ዎች ምንላቸውም አሁን ብዙ ነገሮች ሊነሱ ይችላሉ። መሰረታዊ የሆነ ግን ከዛው አካባቢ የተፈናቀሉ ሰዎች የሚሰጡት ማስረጃ ደግሞ አለ።
ያጠቃልልኝ ሐሳቡ
አመሰግናለሁ። ለማለት የፈለኩት አሁን ትልቅ ችግር ስለሆነ መካዱ ራሱ ስሰማ አንዳንድ ጊዜ ስለሚያመኝ ነው። ከዛው አካባቢ በጦርነት ጊዜ ብዙ መረጃዎች ይቀበል ነበር።
ምናልባት በአንድ ደቂቃ ውስጥ ለዚህ የሚሰጡት ምላሽ ካለ
ቀድምም ሲነሳ ስለነበረ ዶክተር ኢሳያስ ያነሱት የነበረው ከዚህ በፊት እኔ ሌላ ቦታ የተናገርኩት ነው። አንድ ወልቃይት ላይ ያለ አማራ በማንነቱ ምክንያት ቋንቋውን እንዳይናገር ማንነቱ እንዳይናገር ተደርጎ ጭፍጨፋ ሲፈጸምበት ዘር ማጥፋት ሲፈጸምበት ስለነበር ራሱን እንኳን መግለጽ የማይችል ክልከላ ስለነበረበት እኔ አማራ ነኝ ብሎ በትግርኛ ቋንቋ ነው የሚናገረው በአማርኛ እንዳይናገር ተከልክሎ ስለነበረ ብዬ ያቀረብኩት ሌላ ቦታ ላይ የነበረን ነገር ኮት ስላደረጉት አድረስ ማድረግም ስላለብኝ ነው። የማንነት ጥቃቱ የዘር ማጥፋት ወንጀሉ ትላንትና የተጀመረ አይደለም። ያኛውን ይሄኛውን ለመናገር ከዚህ ቀደም የተፈጸመው መካዳ ያስፈልግም ይሄኛውን ደግሞ ለማሳነስ ከዚህ ቀደም የተፈጸመው መካካዳ ያስፈልግም። የተፈጸሙ ወንጀሎች ፍትህ ካላገኙ ድረስ ለውጥ እስካልመጣበት ድረስ በአግባቡ እስካልተመለሰ ድረስ ሁልጊዜም ሌላ ወንጀሎችን እያስከተሉ ነው የሚሄዱት። አሁንም የተፈናቃይ ጉዳይ ቢነሳ የማንነት ጉዳይ ቢነሳ በገለልተኛ አጣሪ ተጣርቶ መፍትሄ እስካልተሰጠው ድረስ ቁጥሮችን ወንጀሎችን የመዘዝን አጀንዳ ብናደርጋቸው እዚህ ጋር የሚያመጣው ትርጉም የለም። ስለዚህ የወልቃይትን ጉዳይ ስፔሲፊካሊ ካነሳን ትላንትና የዛሬ 5 ዓመት በነበረው ጉዳይ የመንግስት በመጣው ጉዳይ ወይ የዛሬ 2 ዓመት በነበረው ጦርነት ወይ በፕሪቶሪያ ስምምነት አይደለም እናወራው። ከ40 ዓመት በፊት ጀምሮ በማንነታቸው ምክንያት ዘር ማጥፋት ወንጀል ሲፈጸምባቸው የነበሩ አማራዎች አሉ። እነዚህ ሰዎች ከቀያቸው ተፈናቅለዋል፣ ተገለዋል፣ ቋንቋቸውን እንዳይናገሩ ማንነታቸውን እንዳይኖሩ ተደርገዋል። ስለዚህ ያ ፍትህ ሳያገኝ ያ ሰላም ሳያገኝ ያ በህግ ተረጋግጦ በሰነድ ተቀምጦ አሁንም ያንን ችግራችሁን በዛ ሰነድ ትፈታላችሁ ተብሎ ነው ፕሪቶሪያ ላይ የተተወ። ስለዚህ አሁን ያችን ሰበዝመዘን እዚህ ጋር ብንነጋገረው የምናመጣው ለውጥ ያለ ብዬ አላምንም። መሆንም ካለበት ችግሩን መሰረታዊ በሆነ መልኩ በሚፈታ አግባብ ነው መሄድ ያለበት ብዬ ነው ማምነው።
እንግዲህ ዝግጅታችንን ያጠናቀቅን ስለሆነ ለመዝጊያ የሚሆን ሐሳብ እንዲሰጡን ወደ ዶክተር ሄኖክ አብሮ እንዲመልስልዎት ምናልባት 20 ሰከንድ ልስጥዎትና ጥያቄውን በጥያቄ መልክ ቀጥታ ይናገሩልኝ።
ግን እኔ ቅድም የጠየቁ ጥያቄ ለሰዎች ለሚፈልጉ በተለይ የኦሮሞ ወንድሞቼ እኔ ግን ታርጌቴ ኦሮሞ አይደለም፣ ግን ኦነግ ሸኔ የሚታገለው ለኦሮሚያ ህዝብ ከሆነ ከጋምቤላ ለቆ ይውጣ። ጋምቤላ ላይ የሚፈጸሙትን ወንጀሎች በሙሉ ወንጀል ላይ ምክንያቱም ሰው መደፈር መውሰድ ትክክል አይደለም። ይሄ ነው እኔ የፈለኩት። ግን አምኖ ታርጌቴ ለኦሮሞስ
እሺ፣ አመሰግናለሁ። በነገራችን ላይ ቀደምም እንዳልኩት በመንግስትም ሆነ በሌሎች እዚህ ባልተወከሉ አካላት ላይ የሚነሱ ሐሳቦች ምላሽ ካሉና አስተናግዳለን። አሁን የሚሏቸው ወገኖችም እዚህ አልተወከሉም። አጠቃላይ ተነሱትን ሐሳቦች እንዲያጠቃልሉልን ለዶክተር ሄኖክ እድል
እንሰጣለን። አንድ ኦሮሞ ሰው ይሄንን መመለሳልብኝ፣ ኦነግ ሸኔ ብሎ ራሱን የሚጠራ የኦሮሞ ታጋይ ቡድን የለም። በነገራችን ላይ ፎር ዘ ሬኮርድ የኦሮሞ ለኦሮሞ ህዝብ የሚታገል ኦኤልና ኦኤልኤፍ አለ ወይ ደግሞ ኦነግ አለ። ይሄ ፎር ዘ ሬኮርድ መቀመጥ አለበት። ሁለተኛ እህተ ዮብዳር ቅድም ያነሳቸው ስለ ኢትዮጵያዊነት የሚባል ዋናው ችግር
ኢትዮጵያዊነት ለተለያየ ቡድንና ሰዎች የተለያየ ነገር ነው። ለምሳሌ እኔ ኢትዮጵያዊ መሆን የማልፈልግበትን አንድ ምክንያት ልንገርሽ። 1 ሚሊየን ሌሎች የኢትዮጵያ ወንድሞችን የምትገል ኢትዮጵያ ለኢትዮጵያዊነት ብላ የዛ አካል መሆን አልፈልግም እንደ አንድ ዜጋ ማለት ነው። የአንድ ሚሊየን ትግራይ ወይ ከአማራም ከተለያዩ ሀገር ኢትዮጵያን ለማስቀጠል ተብሎ ከጎረቤት ሀገር ጋብዞ የራሱን ዜጋ የሚገል የኢትዮጵያዊነትን ፍሎሶፊ የዛ አካል መሆን ወይ ደግሞ የዛ አይነት ኢትዮጵያዊነት አልፈልግም። ለምሳሌ እርግጠኛ ነኝ እኔ ብቻ አይደለም ብዙ ሰዎች እንደዛ ናቸው። ስለዚህ ኢትዮጵያዊነት ጥላ ስር እንሰባሰብ ሲባል ኢትዮጵያዊነት ሚኒንጉና ፍቺው ብዙ ድርድርና ብዙ ክርክር የሚያስፈልግ ነው። ይሄ ደግሞ የሚመጣው የጎሳ ፖለቲካ ያመጣውን የ1991 ተብሎ የሚወራው እስቲ ኢትዮጵያን ከ1991 በኋላ እስቲ እንመልከት። ምን ነበረች ኢትዮጵያ? ሰላማዊ ነበረች? በደርግ ጊዜ፣ በኃይለ ሥላሴ ጊዜ፣ በምኒልክ ጊዜ ያ ችግሮች እየተንከባለሉ የመጡና የደረሱ አይደሉም ወይ? ስለዚህ ሆሊስቲክ አንደርስታንዲንግ ያስፈልጋል። አንድ እሱ ነው። ሌላ ማዕዛም የምታነሳው ፖይንት ዘር ተኮር አማራ ላይ ያነጣጠረ ለ40 ዓመት ወይ ለ30 ምናምን ዓመት የነበረው ናሬቲቮች አሉ። ይሄኛውን ሪስፖንድ ማድረግ አስፈላጊ ነው። እንደኛ የአማራ ህዝብ ኦሮሚያ ክልል ውስጥ ለብዙ ዓመት ኖሮ ኑሮን መስርተዋል። ለምን ላለፉት 5 ዓመታት ብቻ የአማራ ወንድሞች ወይ ኢትዮጵያችን ኦሮሚያ ውስጥ እንደተጠቁ ተደርጎ የሚወራው ግድያው የበዛበት ላለፉት 5 ዓመታት ብቻ ለምን ሆነ? 5 ዓመት ውስጥ ነው የአማራ ህዝብ ኦሮሚያ ውስጥ መኖር የጀመረው? ብዙ ዓመት አስቆጥሯል። እዛ ኖሯል፣ ተወልዷል እዛ ውስጥ። የፖለቲካል ቁማር እዛ ላይ የሚጫወቱት ላይ ትተን እሱን ኢንቨስቲጌት ማድረግ ትተን የኦሮሞ ህዝብ አማራ ህዝብን ላይ እንዳነጣጠረ አርጎ የሚቀርቡ ናሬቲቮች መስተካከል አለባቸው ብዬ አስባለሁ።
በጣም ነው የማመሰግነው። በዚህ ሐሳብ ውይይታችንን እናጠናቀቃለን። በድጋሚ ሁላችሁም ለሰጣችሁን ሐሳብ አመሰግናለሁ። በርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሐሳቦችን ደግሞ አጠቃለን በሌላ ተከታታይና በመደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ኃይለማርያምና ረዳት ፕሮፌሰር ጉባኤ ጉንደርታን እንዲሁም ደግሞ እዚሁ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ፣ መዓዛ መሐመድና ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ እጅግ አድርጌ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም አሁንም ከአንድ ሰዓት ተኩል በላይ ለሆነ ጊዜ እዚህ ቆይታችሁ ሐሳባችሁንም በመስጠት ጥያቄን በመጠየቅ ስለተሳተፋችሁ ሁላችሁንም አመሰግናለሁ። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን፣ የአሜሪካ ድምፅ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ።
ተመልካቾቻችንና አድማጮቻችን እየተከታተላችሁት ያላችሁት በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የተከታተላችሁትም የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ ያዘጋጀውን የአንድ ሰዓት ተኩል የቴሌቪዥን ውይይት የክፍል ሁለት ዝግጅታችን ነው። በውይይቱ በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማስቆም የሰላም ስምምነት አፈጻጸም በምን ደረጃ ላይ ይገኛል በሚሉና ሌሎች ጉዳዮችም ስትከታተሉት እንደነበረው የተነሱበት ነበር። የውይይቱን ሙሉ ዝግጅት በድጋሚ ለመመልከት ከፈለጋችሁ በዌብሳይታችን amharic.voanews.com ላይ የምታገኙት ይሆናል። በዝግጅታችን ላይ ያላችሁን አስተያየት የአሜሪካ ድምጽ መልእክት መቀበያዎችና ኢሜሎችን ትከታተሉበት ወይም በዛ ልታስተላልፉልን ወይም ልታስቀምጡልን ትችላላችሁ። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል 57 ዲግሪስ ዌስት ላይ ሲተላለፍላችሁ የነበረው የዛሬ አርብ የታህሳስ 5 የምሽቱ ዝግጅታችን ይህን ይመስል ነበር። የፕሮግራም በማቀናበር አብራን የነበረችው ብራና ይሉ ነበረች። ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሞችን በማሰናዳት አብረን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት አስማማየ ነው ነበርኩኝ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።